ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችንን አሁን እንጀምራለን። በዚህ ክፍል ሁለት በእውነተኛ ታሪክ ላይ የተመሰረቱ አጫጭር ታሪኮችን በተከታታይ እናሰማለን። በቅድሚያ በሃይረዲን አብዱል ከሪም የቀረበውን መሳለሚያ፣ የጎፈር አለንጋና ክቡር ህሊና፣ በመጨረሻም የፍቅር ክፍያ በአህመድ ኢማም አሰምተን የጥቅላላ ፕሮግራማችን ፍጻሜ ይሆናል። መሳለሚያ፣ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም። ቁም ነገር ነው እንጂ ለሰው ልጅ ዘመዱ፣ መችሸኛል ወዳጅ ርቀው ሲሄዱ። በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው። ክፍል አንድ። አዲስ አበባ አማኑኤል መሳለሚያ መጠሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም፣ ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን፣ ወደ ደቡብ እስከ አማኑኤል ቤተክርስቲያን፣ ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ፣ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት፣ ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን፣ በዘመነ ወያኔ ወደዚሁ የድህነት ክልል ባስደናቂ ፍጥነት በመገስገስ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን፣ የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአእምሮ ህሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን፣ የአብዛኛው ነዋሪም ህይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ፣ ቀስተ ዳመናና ቢትወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን፣ በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች ባንዱ ማለፉ ምናልባትም የጎፈርን አለንጋ መቅመሱ፣ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገር ትምህርት ቤት በራፍ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገር ትምህርት ቤት ዘበኛ ሲሆኑ፣ ወሰን ሰገር ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰን ሰገድ ናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን ትርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳን ሲቀያየሩ፣ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝ ናቸው። ከወሰን ሰገድም በላይ መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዘርዘር ብሎ በቆመው ገብስማ ጎፈሬያቸው ምክንያት ይመስለኛል። ለነገሩ ጎፈር የሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባህሪያቸውን መጣኝ ገላጭም ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባንኗል የዚህ አጭር ማስተዋሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር ይሁን እንጂ የጎፈራ ለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸውን ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀሽብር ጣም አላዘጋጃቸውም። ጎፈርን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች ባጭር ጊዜ ውስጥ ተቀፍከፈው ሀገር በቀላሉ ልትተካቸው አልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል። ብዙዎች የጎፈር አለንጋ የአባትነት እንደነበረም ያስተዋሉት ዘግይተው የቀሽብሩን ገራፊዎች ንክ ባህሪና አውሬነት ካዩ በኋላ ነበር። ጎፈር ምን ቢጨክኑ ቅጣታቸው ከእርማት አያልፍም። በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ህዝብና ለሚያፈቅራት ሀገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ህይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል። ሊሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው። መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢ ወጣቶች ማዘውተሪያ የነበሩት ድምጽ፣ ካሊፎርኒያ፣ ሶልሼክ፣ አትለፉኝና ህይወት ማራኪ ሻይ ቤቶች ናቸው። ዛሬ አብዛኛዎቹ የሉም። ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል። ከቀይ ሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል። በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል። አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል። ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም ተመረጠ። 60ዎቹን የአጼ ኃይለ ሥላሴ ባለስልጣናት በመረሸን የጀመረው የቀይ ሽብሩ ፍጅት መጠኑን አሳድጎ የደርግ ነፍሰ ገዳዮች መናኸሪያ ከመሆናቸው በፊትና የህዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም፣ መቃብር ቤቶች፣ ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በኢሕአፓ ዙሪያ ለሚታገሉ ኃይላት መሸሸጊያ፣ ለትግሉ የሚያገለግሉ ቁሳቁሶችን የሚበተኑ ወረቀቶች መቀባበያ፣ መሰወሪያ፣ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል። ይህ ሁሉ ደግሞ ይመቻች የነበረው በሰራተኛው ህቡ ድርጅት ኢልአማስር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሰራተኞች አማካይነት ነው። መርካቶ አካባቢ የሚገኙት ሰላም፣ ነጮምበር፣ አሰብ፣ መሐመድ ሳላ፣ መቻል፣ ዋንዛ፣ እጸገነት፣ ልደትና ሌሎችም ካፌቴራዎች የሚጠቀሱ ምሳሌዎች ናቸው። ከዚህ በተለየ መልኩ ደግሞ ካብዮቱ ቀደም ብሎ በነበረው የተማሪው እንቅስቃሴ ዘመን ሻይ ቤቶች የዘመኑ ወጣት የድብድብ ቡድኖች መናኸሪያም ነበሩ። ታዋቂና አስፈሪ ከነበሩት የድብድብ ቡድኖች ውስጥ የቻይና፣ የሸራተራ፣ የበርሃ ዘንዶና የእስራኤል ግሩፖች የየአካባቢዎቻቸው አስገባሪዎች ነበሩ። በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጹት የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ሀያል ቡድኖች ባይሆኑም የኛዎቹም የመንደር ሽፍቶች የየአካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም። እንደማንኛውም ወጣት ሁሉ የነዚህ ስብስብ አባላትም መሰብሰቢያቸው ሻይ ቤቶች ነበሩ። ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቀበት ፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻቤቶች ናቸው። ሆኖም ግን አገር አቀፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ ባጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር ይህ በውድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከመታሰብ ደርሶ የነበረው ቦዘኔያዊ ንዑስ ባህል ባንድ አዳር አሳፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍርሃትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቅጽበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ሟሸው መኖራቸው እንኳን ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስም አብዛኛዎቹ የነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኔያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከከሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የሰዓት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ዘግየት ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀሽብር የግድያ ክብረ ወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰውበት ሰዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። በዚህ ጽሑፍ ስማቸው የሚወሳው ጥቂቶችና ሌሎችም የህዝብ ልጆች በልጅነት እድሜያቸው በቅድመ ቀይ ሽብር ዘመን በዚህ ጽሕፈት ቤት ደጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ህዝብ ተቆርቋሪነታቸው አበሳና ፍዳ የሚቀበሉበት የስቃያቸው ምንጭ ሬሳቸው ተጎትቶ የሚወጣበት የጣር አምሳል ይሆናል የሚል ግምት አልነበራቸውም። ከፍተኛ 6 እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አበጋዞች የነበሩት ሲሆን ምናልባትም ዘመኑ ካፈራቸው አያሌ ሰብአዊ አውሬዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነህይወታቸው በእሳት ያቃጠል የነበረው ፍቃዱ አስቻለው እንዲሁም የከፍተኛ 6 ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ በሴቶች ብልት ውስጥ ጠርሙስ ይጠረምስ ነበር። እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩም በመተካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የሐዋሊ አባላትን ያረደውና ከደርግ ውድቀት በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው የሚባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቅ የነበረው ሌላው ቀልቤሳ ነጎ ብርሃኑ ዳምጤና ታምራት ዮሐንስ የተባሉት የመርካቶና የአካባቢው የወቅቱ አንጀኞች የዚሁ ከፍተኛ 6 ነዋሪዎች ነበሩ። ብርሃኑ ደቡር ለጥቂት ጊዜ አባል የነበረበትን የሐዋሊን በመክዳት የደርግ ገራፊና ጠቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ጓደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ የተካሄደውን የጸረ ኢሕአፓ የፍጅት ዘመቻ በመምራት ለበርካታ የኢሕአፓ አባላት ስቃይና ሞት ምክንያት ሆኗል። ብርሃኑ ደቡር አይነቱ ቀንደኛ የቀሽብር ወንጀለኛ ወደ ሀገር ለመመለስ መድፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ከከፍተኛ ስድስት እስረኛ አብዛኛው በኢሃፓ አባልነት ደጋፊነት የተያዘ ይሆን እንጂ ባሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርጉስ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አረመኔያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩ ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። አጋጣሚ ካንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይህ ወቅት አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ለካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። ባሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞት አፍጥቶ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢሃፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢሃፓነት ለመጠርጠር እሱ አጠገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ሰርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነፍዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረርቷቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ቼበለውን ሲቀኝ በደረቁ ውድቀት የተሰበረና የተሸበረን መንፈስ አነቃቅቶ ያፋንናል። በኢሃፓም ከስቃዩና መስዋዕትነቱ ባሻገር ቀጣዩና አይቀሬ በሆነው ህዝባዊ አመጽ መብትና ሰብዕናው የተከበረ ግፉ ህዝብ ነጻነቱን ሲቀዳጅ ያያል። ከፍተኛ ስድስት አያሌ የህዝቡ ልጆች ስቃይ የተቀበሉበትና የተሰውበት ስፍራ ነው። ማቸውን ከማስታውሳቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲል ላቀው፣ አዛለች ጸጋዬ ወልዴና የከፍተኛ ስድስት ቀበሌ 10 ሊቀመንበር የነበረውና ባንጀኞች ጥቆማ የተያዘው ታጀበ፣ ከሌሎች ስማቸውን ከማላስታውሰው ጋር ጥቅምት ህዳር 70 ዓመተ ምህረት ተገድለው ሬሳቸው ሰባተኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ ከንፈደምሴ፣ ጌታቸው ከበደ፣ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት ባንት ምሽት ተገደለው ሬሳቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በህይወት ያሉት የቀይ ሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬም በየካቲት 1970 ዓመተ ምህረት ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞታይ ፈሪዎቹ እነንቁ ደበበ፣ ዮሴፍ በሪ፣ ፍስሐ አርጎሻ፣ ፈለቀ ዓለሙ፣ ዘርዬ ጎሳዬ ደበላ፣ አረጋዊን አበበ፣ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቿ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተታክሰው ከወደቁት ጋር የተሰዋች ከፍተኛ 7 ኮልፌ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቿ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ ሌሎችም አላፋት ከፋሽስቱ መንግስት ታንክ ቢአርና ማደቦች ጋር በአደባባይ ተፋልሞ መስዋዕታቸው ተረጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ ነው። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት ሁለት ወጣቶች አንዱ ተሻለ ተስፋዬ ሲሆን አንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ሰቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ 6 ከመታሰሩ ጥቂት ቀደም ብሎ መርካቶ ከሚገኘው የነድ ድርጅት ውስጥ በህይወት ሳገኘው አይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተገድሏል ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። ለወትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ስጠይቀው የህዝቡ ልጆች አስክሬን እንደውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ቀጣጥሎ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰውበት የተረፉበትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጡ በፊት የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ከመገደሉ በፊት ይህ ነው የማይባል ተከታታይ ሰቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው ያንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚህ ሐዘን በደረሰባቸው የጤና መታወክ ህይወታቸው ሊያልፍ ችሏል። በተለይም ህመማቸውን አባብሶ ለህልፈት የዳረጋቸው አንድ ጧት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አባቱም ቱጃር ነጋዴ መሆናቸው ሳያንስ የሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ስራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መሰወርን ተገደው ነበር። ተሻለ ከአባቱ በስጦታ የተበረከተለትን የንግድ ድርጅት ህይወቱን ሳይቀር ለሰጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድልሽ መሳይ ሲሆን ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰብዕና የነበረው ሰው ነበር። ተሻለ በጣም ተጻራሪ በሆኑ ሁለት ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈታት የከፍተኛው ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁንታ ካረጋገጡ በኋላ አስጠርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። እኔ ይህን እድል የማገኙ የድሃ ቤተሰብ ልጆችስ ምን ይሆኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሐሳባቸውን እንደማይቀበለው የገለጸላቸው። ተሻለ ይህን ሲወስን ህይወት ጠርዝ ላይ ቆሞ ሞት አፍጦ እየጠበቀው ከሚቀጥሉት ቀናት በአንዱ ከሚገደሉት የድርጅቱ አባላት ዋነኛው እንደሆነ በሚገባ እያወቀው እንጂ ኤደን ይሆናል የሚል ቅንጣትም ተስፋ ይዞ አልነበረም። በተጨማሪ እስረኛው የሜዴን በዓል እንዲያከብር ታዞ በዚህ ምክንያት ጥበቃው ላላ ብሎ ስለነበር ተሻለን ለምን ሾልከህ ባጥር ዘላ አታመልጥም የሚል ጥያቄ ባቀርብለት በእኔ የተነሳ ሌላው እስረኛ ጉዳት እንዲደርስበት አልፈልግም ብሎ ሐሳቡን ሳይቀበለው ቀርቷል። በርግጥም ተሻለይን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይተርፍ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግቷል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር። ራሱን ላመነበትና ለሌሎች አሳልፎ የሰጠ ታላቅ ሰው። ሌላው የዚያ አጭር ማስታወሻ ከሚወሰዱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ሉል መኮንን ያሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጅን አባል እንደሆነ ይገመታል። ጸጋዬ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋዬ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው። ሞታቸውን ሞቷልና ከለታት ባንዱ የስቃይ ምሽት ገራፊዎቹ ጸጋዬን በተከታታይ ድብደባ ቆሞ መሄድ ቀርቶ መቀመጥ እንኳን የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው ያስገድዱታል። ጸጋዬ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል። የተወሰኑትም በድርጅቱ የሐፓ የተመለመሉ ናቸው። ስለሆነም ዜናው በዛው ቅጽበት ለጓዶቹ እንደሚደርስ በማመን የከፍተኛውን ባለስልጣኖች ብዙዎች መሳሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፍተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሐሳብ ያቀርብላቸዋል። አባሪዎቹም በሐሳቡ ተስማምተው ጸጋዬ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእግዱም መሰረት በማግስቱ ከፍተኛ ኃይል አሰባስበው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋዬ እንደገመተው ያሰሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችላል። ለጸጋዬ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋዬ እንዳታለላቸው ዘግይተው የተረዱት የከፍተኛው ባለስልጣኖች ጸጋዬን ማሰቃየት የጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋዬ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ከአዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በሕይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይህ ጓድ በድርጅቱ መዋቅር የጸጋዬ ኮሚቴ አገናኝ ሲሆን የታሰረው ከጸጋዬ ዘግየት ብሎ ነበር። ጸጋዬ እሱን አሳልፎ ቢሰጠው በሕይወት የመኖር ዕድሉ ከፍተኛ ነበር። እሱ ግን ይህን አላደረገም። እንደ ብዙዎቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ምስጢሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም እድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። ጸጋዬና ተሻለ እንደነ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ግርማቸው ለማ፣ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ኢሃፓ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን የአብዛኛው የወቅቱ የኢሃፓ አባላት ልምድና ታሪክ ነው። ተሻለ ጸጋዬና ሌሎችም የኢሃፓ አባላት የተሰውት አንዳንዶች እንደሚቀባጥሩት ሞት ናፍቋቸውና ለህይወት ግድ አተው ሳይሆን ትግሉ መስዋዕትነትን ግድ ይል ስለነበረ ብቻ ነው። እውነተኛ ትግል ደግሞ መስዋዕት አልባ ላለመሆኑ በግንቦት 97 ዓ.ም ምርጫ ለወያኔ የተገበረው የነ ሺብሬና እስከዛሬም የሚስጥር ግድያው ያላበቃው በሽዎች የሚቆጠሩ ሰማታት ደም ማረጋገጫ ነው። ለያፓ ባላት ህይወትን ማፍቀርና አምባገነን ፍራትን ለመቀየር የሚከፈል መስዋዕትነትን መድፈር ተጻራሪ እሴቶች አይደሉም። ይልቁንም አምባገነን ፍራቶችን ለማስወገድ የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን አቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶቹን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክብር ህልዲና ዛሬ በሚያሳዝንና በሚያስተነግጥ ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከመኝነት ተመድቧል። መንፈሰ ደካሞች ሰብእናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ጣፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን ለዘላለሙም ባለውለታዎቻችን ናቸው።
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግዱበት ስሙን ሰነቋቁሮ ይናገራል ጮሆ አደም አጽምም ድምፅ አለው። ነጎድጓድ ድምፁም ይፋጃል አጥንቱ ሕዝባዊ ነውና ስረ መሠረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋግሩበት ስሙን ከፊት አድርገው ባጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል ሰሚ ጆሮ ካለ አጽምም ይናገራል። እንዲህ ብሎ ይላል መማር መማር እንዲህ ነው ወይ ደግሞስ መመራመር ታሪክ ማበላሸት ሐቅን ማልበሳት ዶከተርኩ ዶከተርኩ ማለቱ ምን ይሉታል ደግሞ አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል አዎ ይናገራል እጅና እግራችንን በሰናሰል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብር ተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጸራቢ ወተኛ ያፓ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊ መብት ነው እኮ ጠይቀን። ይህንን ጥያቄ ምዝሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁሙ የሚበላው። አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የክህደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት። አረ ምን አይነት ነው እንዴት አይነት ጡዘት ድካሜን ማቃለል ታሪኬን ማጸፍሸት አንዱ ወኛ ሳለ ሁለት ነው ማለት ያንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃላቻሜ ተሰማም ድረሳ ያ መምህር በላይ ብንያም አዳነ ውልጫፎ ብስቱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኋሉ የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ካጥንት ከስጋቸው ሲነካ ይጮኋሉ የአፓ ምረታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስ ጎን ሆኖ አጨብጫቤ ነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንሳን ብያል አልኩት አፈሩ አልከበደ ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፎ አጽሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትነኩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትተውኝ ብቀመጥ አርፌ ልትወግን ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ አጽምም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ሥልጣን ለቃቃሚ እባካችሁ ተውኝ አጽምም ይናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ሥጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሾት ይናገራል አጽምም ሲነጋግሩበት ስሙን ሰነቋቁረው ይናገራል ጮሁ አጽምም ድምፅ አለው አዎ አጽምም ይናገራል
የፍቅር ክፍያ በእውነተኛ ታሪክ ላይ የተመሰረተ አጭር ትውስታ በአህመድ ኢማም ሐምሌ 6 ቀን 1983 ዓ.ም አዲስ አበባን የጭንቅ ጽላሎት አጥልቶባታል። ይህን አዲስ አበባን ጨምሮ መላው አገሪቱን ያላበሰ የፍርሃት ደመናን ተዳፍረው ያንለት ወደ መስሪያ ቤታቸው ለመሄድ መንገድ ከጀመሩት አንዱ ነበርኩ። ከባልቻ ሆስፒታል ተነስቼ ፖሊስ መምሪያን አለፍኩና ወደ ለጋር አቀናው። ከሌሎች መንገደኞች ጋር መብራት ኃይል ጎን ካለው ከክቤት አጠገብ ሊስትሮች ወንበራቸውን ደርድረው ጫማ ከሚጠርጉበት ቦታ አደረስ። ከአንድ አምስት አይበልጡም ለሥራ በጠዋት መቀመጫ ወንበሮቻቸውንና የሊስትሮ ሳጥኖቻቸውን የደረደሩት ልጆች የቁጥራቸውን ማነስ ሳይ ከየት አመጥተው ጉሮሯቸውን ይዘጉ ይሆን አልኩና ለራሴ ጥያቄ አቀረብኩ። በሊስትሮነት የሚሰሩት ልጆች ረጂ የሌላቸው ወይም ከችጋኛ ቤተሰብ የሚመጡ መሆናቸውን እያሰብኩ ይህንኑ እያሰላሰልኩ ከኬክ ቤቱ በስተግራ በኩል አልፎ ወደ ገነት ሆቴል የሚሄደውን ጠባብ መንገድ ልሻገር ስል
አንድ ጥይት ወደ ሰማይ ተተኮሰ። የተተኮሰው ሜክሲኮ አደባባይ አጠገብ ቆሞ ፊቱን ወደ ትምባሆ ፋብሪካ ያዞረውን ታንክ ከመጠብቁት ሁለት የውያኔ ወታደሮች ባንዱ ነበር። መንገዱን ልንሻገር የነበርነው ወደ 15 የምንሆን ሰዎች ቀጥ ብለን ቆምንና ወደ ኋላችን አፈገፈግን። ስለተኩሱ ይበልጥ ለማጣራት ወደ ታንኩ አይኖቼን ወረወርኩ። የደም ግብሩን እንደለመደው ሊጠጣ ወያኔያዊው ጭራቅ የመሳሪያውን ላንቃ ከፍቶ ነበር። ታንኩ ከቆመበት አደባባይ ማዶ በስተቀኝ በኩል ካለው ሸምበቆ እጅብ ብሎ ከበቀለበት አጥር አጠገብ ሁለት ሰዎች አሉ። አንዱ እጁን ወደ ላይ አድርጎ ወደ ታንኩ ይራመዳል። መሳሪያውን በሁለቱ ሰዎች ላይ ደግኖ ወደ ኋላ የሚያፈገፍገው አንዱ የወያኔ ወታደር እጅን ወደ ላይ አድርገህና የሚል ትዕዛዝ ሰጥቶት ይመስላል። ሌላው ሰውዬ ደግሞ የሚያደርገውን አጥቶ በግቢ ነፍስ፣ በውጪ ነፍስ፣ በደመ ነፍስ ይበተበታል። ብዙም አልቆየ የተደገነው የወያኔው መሳሪያ እጁን ወደ ላይ ባደረገው ወገን ላይ በሩምታ ተተኮሰ። ነፋስ ወደ ላይ አንስቶ ልክ ቀስ እያለ ከመሬት እንደሚያርፍ ሸማ። ያ ከሰከንድ በፊት ሕያው የነበረ ሰው ተንገዳገደና ሽብልል ብሎ ከመሬት ወደቀ። ሌላውም ሰውዬ ላይ ተተኮሰ። ከአጥሩ ስር ኩርምት ብሎ ወደቀ። ከሁለቱም ደም ኩልል እያለ በአስፋልቱ ላይ መፍሰስ ጀመረ። አዲስ አበባ ገና በጠዋቱ ሁለት ልጆቿን ገበረች። ወደ ኋላ ተመለስኩ። በተግባረ ዕድ በኩል አድርጌ አደባባዩን በስተቀኝ በመተው ወደ ለጋር መንገዴን የቀጠልኩት አፌን ደምደም እያለው ነበር። ጦል ላይ ታስሮ የነበረው መቶ አለቃ ወንድሜ በቀደም ለታ ልጠይቀው ሄጄ አየሁት ያለኝ ህልም ትዝ አለኝ። እናታችንን ለመጠየቅ ክፍለ ሀገር የሄደ ይመስለዋል። ወደ ወላጆቻችን ግቢ ስገባ ድንኳኖች ተጥለዋል። ግቢው ግን ጸጥ ረጭ ብሏል። እናታችንን ሳገኛት በማለት ስላየው ህልም ይነግረኝ ጀመር። በመቀጠልም እንኳን መጣህ፣ ልጄን ልድር እኮ ነው እንኳን መጣ አለችኝ። እንዳየችኝ ማን ነው የሚዳረው ብዬ ጠየኳት። ምን ቸገረ እንኳን መጣ ትንሹ ወንድምህን ልድር ነው ብላ ስትመልስለት ነበር ብንን ያለው። በላብ ተጠምቆ ህልሙን ሲነግረኝ አደጋ እንዳይደርስብኝ ያለውን ፍርሃት ገልጾ ጥንቃቄ እንዳደርግ ከምክር ጋር ነበር። ስንለያይም እስከ መጨረሻው እንደሚለያይ ሰው አንገቴ ላይ ተጠምጥሞብኝ አገላብጦ ስሞኝ ነበር። አሳዘነኝ። እንደማንም ወንጀለኛ ለአገሩ በፖሊስነት ከሰላሳ ዓመታት በላይ ባገለገለ መታሰሩ አንሶ ለእኛ መጨነቁ አስጨነቀኝ። ይህንኑ እያሰብ ከወላጆቻችን በተጨማሪ የእሱንም ቤተሰቦች የመርዳት ኃላፊነት በእኔ ላይ መውደቁን እያሰላሰልኩ ነበር ሳላውቀው ቢሮ የደረስኩት። ግማሽ የሚሆኑት የሥራ ባልደረቦቼ ዛሬ አልገቡም። ለነገሩ እኔም በሰበቡ የከተማዋን ሁኔታ ወጣ ብዬ ለማየትም ነበር ወደ ሥራ የሄድኩት። እንኳን ከተማዋን ጭንቁጧት፣ አምቦ በወያኔ ከተያዘች ወዲህ ለወትሮውም የቢሮ ሰዓታችንን በአብዛኛው የምናሳልፈው በወሬ ነበር። ያን ቀንም የገባ ነው ጥቂት ሰራተኞች የዋል ነው በየአካባቢያችን የተፈጸሙ አዳዲስ ክስተቶችን እየተቀባበል ስናወራ ነበር። እኛ ሰፈር አንድ ወጣት በቀይ ሽብር ጊዜ ሕፃን እያለ አባቱን የኢህአፓ አባል ነህ ብሎ የገደለበትን የደርግ ካድሬ ገሎ ደሙን ተወጣ። እኛ አካባቢ ደግሞ ወያኔዎች አንድ ሰውዬ በሌሊት ከቤቱ አውጥተው ገለውት ሌባ ገደለው አሉ። ሁላችንም የምናቀውን እየተቀባበል ስንነጋገር ዋል። የግድያ የጭንቀት ወሬ በመንግስቱ ወንበር የተተኩት አዲስ ገዢዎቻችን ጋር ንክኪ እንዳላቸው የምንተረጥራቸው ጥቂት ባልደረቦቻችን ወሬ ለማነፍ ነፍስ ይመጡ እየተጠነቀቅን በተለይም ከበረከት ስምኦንና ከታምራት ላይኔ ጋር ወዳጅነት አለን ይያሉ ካሁኑ ታማኝነታቸውን እያሳዩ ያሉት ሁለት ሰዎች ታየና ሙልጌታ ሲመጡ የምንነጋገረው እየተጠነቀቅን ነበር። ሁለቱም መስሪያ ቤት ውስጥ የነበረው የኢሳፓ መሰረታዊ ድርጅት መልመል አባል ሆነው ሙሉ ተቀባይነት ለማግኘት ሲያፈደፍዱ እንደነበር የሚያውቀው ሰራተኛ በግርምት እየታዘበ ሲነስተዋል። አዲሱ ከበሮ የሚደለቀለት የዘመኑ የጎሳ ፖለቲካም ከመቅጽበት የለከፋቸው ጥቂት ሰራተኞች ነበሩ። በመሰሳት ሰብሰብ ብለን سنጫወት እንደ ኢትዮጵያ ባለች ባለብዙ ቋንቋ ሀገር ዘርን ከአገራዊነት አስቀድመን የት ልንደርስ ነው? ማልኩኝ ውይይታችንን ወደ አጠቃላይ ርዕስ ለመውሰድ እኛ ኦሮሞዎች ተጨቁነናል መብታችን መከበር አለበት ጀማል ረከት ታርጎ ተናገረ። ታጃይ ፋልኩኝ ለራሴው የሰው እንዲያው ፈጥኖ በየወቅቱ የሚመጡት ገዢዎች የሚያቀርቡለትን የፖለቲካ ጥብቆ ለመልበስ መሽቀዳደም አስገርሞኝ ጭቆናን ለማጥፋት የግድ ኢትዮጵያዊነትን አውልቀን መጣል የለብንም እኮ አሁን አንተ ግማሽ ኦሮሞ ግማሽ አገሬ ነህ ማን ተብለህ እናትና አባትህን ልታገናኛቸው ነው? ዘርን ብቻ ግንጥል ጌጥ ማድረጉ ችግር ያለው ይመስለኛል በጥያቄ መለሰችለት መሰረት። ሌላው ባልደረባችን ሌላ ጥያቄ አቀረበለት ለጀማል። እንዳውም ባንዱ አያቴ ከጎጃም ቄስ ዘር ነኝ ስትላል ነበርም በማለት መምረጥ ዴሞክራሲያዊ መብቴ ነው ኦሮሞነትን ወይም አደረኝነትን መለሰላት ጀማል። የግድ እኮ እናትህን ለመውደድ አባትህን ወይም አባትህን ለመውደድ እናትህን መጥላት ያለብህ አይመስለኝም ማለችው በንግግሯ ይመስለኛል ማለት የምታዘወትረው መሰረት። በመካከሉ ታየ ባጭር ቁመቱ እየተደበለበለ መጥቶ ሹክክ ብሎ ሲገባ የውይይታችንን ርዕስ ባንቀይረው ኖሮ ክርክሩ ወዴት እንደሚያመራ አላውቅም። ዝምታችን ሲበዛበት እንደ ሌሎቹ መስሪያ ቤቶች የቅሬታ ሰሚ ኮሚቴ አቋቁመን ባለቆቻችን የደረሰብንን በደል መፋረድ እንዳለብን ይመክረን ሞከረ። በተራቢነቱ የሚታወቀው የሽጥላ ታዬ ቅሬታም ካለ አንተ የኢሰፓ መልመል አባል በመሆንህ ብቻ ሳትወዳደር የቡድን መሪ መሆንህ ነው ብሎ ሲቀልድበት ሁላችንም ሳቅነና ወደ ሌላ ጭውውት ሄድን። እንዲህ እንዲህ እያል ከስራ መውጫ ሰዓት ደረሰ። ከቀኑ 11 ሰዓት ተኩል ላይ ከመስሪያ ቤት ወጥቼ ከሁለት ጓደኞቼ ጋር ተከራይተን ወደምንኖርበት ቤት በታክሲ አመራው። ሜክሲኮ አደባባይ ስንደርስ ፊቴን ጠዋት የተገደሉት ሰዎች ወደ ወደቁበት በኩል አዙሬ ተመለከትኩ። ጠዋት ያልነበረ ከጎናቸው አንዳንድ ቦምብ ተቀምጦ አስከሬናቸው ተዘርግቷል። ቦምብ ሊጥሉ ሲሉ ተገደሉ ለማለት መሆኑ ነው። ጠዋት ሳልፍ ያልነበረ የአንድ ታዳጊ ወጣት ሬሳ ደግሞ ፖሊስ መምሪያ ፊት ለፊት ወድቋል። ይህ ደግሞ አካባቢው ላይ ሰልፍ ሲያደርጉ ከነበሩ ወጣቶች ጋር ቦምብ ይዞ ተገኝቶ የተገደለ ነው። መርካቶ፣ አብነት፣ ንግድ ሥራ ትምህርት ቤት፣ ፒያሳ፣ በቅሎ ቤት አካባቢ ወያኔ ኤርትራን በተመለከተ የሚያራምደውን ሰላማዊ ሥራ በመቃወም ሰልፍ የወጡ ጸረ ሰላም ወጣቶች ተገለዋል አለና አንዱ ተሳፋሪ ተናገረ። በመጓዝባት ታክሲ ውስጥ የነበረውን ዝምታ ሰብሮ የሁላችንም መልስ ዝምታ ሲሆንበት ወያኔ ሌባውን ሁሉ አጠፋው፣ እጅ ከፍንጅ ሲያዙ ወዲያው እርምጃ እየወሰደ በማለት ቀጠለ። ያው ጸጉሩ ኮፈር ያለው ሰው ይህ መምሪያው አጠገብ ቦምብ ይዞ ተገደለ የተባለ ሕፃን እዚያች ኬክ ቤቷ አጠገብ ጫማዬን ይቀባልኝ የነበረ የረጅም ጊዜ ደንበኛዬ ነበር በማለት መለሱለት። ከአጠገቤ የተቀመጡት አዛውንት በሐዘን ጭንቅላታቸውን እየነቀነቁ ቢሆንስ ሌባ ተይዞ ወደ ፍርድ ቤት ይወሰዳል እንጂ መገደሉ ተገቢ ነው? ሌላዋ እናት ተሳፋሪ በትዝብት ጠየቁት። ወዲያው እርምጃ ካልተወሰደባቸው እኮ ከተማዋን በዝርፊያ ሊያውካት ነው። ይበላቸው ብሎ ባለ ጎፈሬው ጎን ያለው ሌላ ወጣት መለሰላቸው። ከመስረቅ ይልቅ መግደል ከተማዋን ይበልጣ ያውካትን ብለህ ነው የኔ ልጅ? ረጋ ብለው ጠየቁት። እኔ አጠገብ ያሉት አዛውንት ያው ወጣት መናገር ሲጀምር ነበር ከመውረጃዬ ደርሼ ከታክሲዋ የወረድኩት። የክረምት ረፍቷን እኔ ጋር ልታሳልፍ ከክፍለ ሀገር የመጣችው የወንድሜ ልጅ አስናቀች ጋሼ እባክህ በጊዜ ወደ ቤትና ማለቷን አሰብኩና እንዳታስብ በቀጥታ ወደ ቤት ገባው። ጭንቀቷን ሳስብ ወንድሜ ስላየው ህልም ለሷ መንገሬ ጥፋት እንደሆነ እያሰላሰልኩ ነበር በፈጣን እርምጃ ቤት የደረስኩት። የኢትዮጵያ ሬዲዮና ቴሌቪዥን እንደሆነ እንደ ደርግ ጊዜው የአዲሶቹን ገዢዎች ቀረርቶ ነበር የሚያቀራሩት። ያው የምናየውን የሀገራችንን የጨለመ የህይወት ትዕይንት በዜና መልክ የምንሰማው ከውጭ ሬዲዮ ጣቢያዎች ነበር። ያን ቀን ጀርመን ሬዲዮ ጣቢያን ለመስማት የመተላለፊያ ሰዓቱ አልፎ ነበር እቤት የገባሁት። ምንም እንኳ በወቅቱ የሀገራችን ህይወት ላይ ቁርጡ ያልለየለት ጥቁር ደመና ቢያጠላበትም አስናቀች የጭውውታችን ጨው ሆና ምሽቱን ገፋ ነው። ከቤተሰባችን እንደሷ ጨዋታ የሚያውቅ የለም። በውብ መልኳ ላይ የወተት አረፋ መስለው በልክ ከተደረደሩት ጥርሶቿና ጥርት ብለው ከሚያበሩት ትላልቅ አይኖቿ ጋር የቅንነት ፈገግታዋን እየረጨች በምትፈጥራቸው ቀልዶች ህይወትን ታበራለች። ብሉልኝ ጠጡልኝ ስትል ደግነቷ የተራበን ያጠግባል። ከምሽቱ 3 ሰዓት ሊሆን 5 ደቂቃ ያህል ሲቀረው ወደ ሽንት ቤት ሄድኩ። ጣጣዬን ጨርሼ የዕለቱን ሁኔታዎች ዘገባ ከአሜሪካ ጣቢያ ላይ ለማዳመጥ ከጓደኞቼ ጋር በግድ ተከራይተን የምንኖርበት ግቢ ተከራዮች በሙሉ የምንጠቀምበት አንድ የጋራ ሽንት ቤት አለ። ከቤት ልወጣ ስል አስናቀች ጋሽዬ ቡናው ደርሷል የልቴን ነው አለችኝ። ስኒዎቹን ረከቦቱ ላይ እየደረደረችና በስስት እያየችኝ መጣው ሽንት ቤት ደርሼ አልኩና ቢጃማዬን እንደለበስኩ ባትሪዬን ይዤ ስሄድ ሽንት ቤቱን ሌላ ሰው ገብቶ እየተጠቀምበት ነበር። ባትሪዬን ከማብራቴ ሰው አለ ብለው መለሱልኝ። የግቢያችን አድባር እማማ አበበች ሰዓት ደርሶ የአሜሪካ ሬዲዮ እንዳያመልጠኝ ቸኮልኩ። ወደ ውጭ ወጣሁና ከግቢው አጥር ጥግ ሽንቴን መሽናት ጀመርኩ። በመካከሉ ከጎን በኩል ካለችው ቀጭን የሰፈሩ መንገድ ሁለት ሰዎች ወጥተው እኔ ወዳለሁበት መጡ። ያን ሰሞን ከምሽቱ አንድ ሰዓት ጀምሮ ሰዓት እላፊ ተጥሎ ነበር። ከኔ ጋር የሚኖሩት ሁለቱ ጓደኞቼ መጠጥ ቤት አዘግተው እየጠጡ ያመሻሉ። መክር በመክር አልሰማኝ ብለዋል። እንዳይያዙ ወደ ቤት በዚያ በኩል እየተሽለኮለኩ እንደሚመጡ ማውቃለሁ። ሁለቱ ሰዎች እነሱ መሰሉኝ። ከሁለት ቀን በፊት አንደኛው በስካር እነኚህ ሌቦች፣ ገዳዮች፣ ምትክ ፋሽስቶች እያለ ሲሳደብ ተቆጥቼ ወደ ቤት እንዳስገባሁት ትዝ አለኝና ምክሬን አልሰማ ብለው ራሳቸውን ለአደጋ ማጋለጣቸው አናደደኝ። ፊቴን ወደ እነሱ አዙሬ ባትሪዬን ሳበራ ማነ ባለበት ቆም ብሎ አንባረቀብኝ። ከሰፈሯ መንገድ ከወጡት አንደኛው እጅ ወደ ላይ ፊትህን አዙረህ ወደ ቀበሌ ሂድ ብሎ ድጋሚ ጮኸብኝና ሮጠው አጠገባቸው ካለው የኤሌክትሪክ እንጨት ስር ተከለሉ። እኔ ነኝ ባየር ብዬም ንግግሬን ሳልጨርስ ነበር አንድ ጥይት የተተኮሰው። ፊቴን ወደምኖርበት ቀበሌ 03 ወደሚወስደው አስፋልት መንገድ ሳዞር አንዱ እንዳት ተኩስ ባትሪ ነው ያዘው ሲል ከጆሮዬ ገባ ተበላሁ ማልኩኝና እጄን ወደ ላይ አድርጌ ወደ ተባልኩት አቅጣጫ መንገድ ጀመርኩ ብዙም ምርምጃ ሳልሄድ ነበር እቤት ጥያቸው የወጣሁት ቤተሰቦቼ እየተንጫጩ ግር ብለው ሲወጡ የተደመጡኝ አስናቀች ሰራተኛዬ ሬዲዮ ለመስማት እኔ ቤት የተሰባሰቡት ጎረቤቶቼ እኔን ወደ ቀበሌ ሂድ ካሉኝ ሁለት አጣቂዎች ኋላ እንዳሉ አሰብኩ ጋሽዬ አጎትዬ እኔን የወንድሜ ልጅ አስናቀች ኡታውን አቀለጠችው ቀጥ ብለህ ሳትቀሳቀስ እጄን ወደ ላይ አድርገህ ወደ ቀበሌ ሂድ ብሎ ከተኮሱብኝ አንዱ ዳግመኛ ሲያዘኝ ሁለቱ የወያኔ ታጣቂዎች ከኋላዬ እንደተከተሉኝ ታወቀኝ ጥቂት ሜትሮች ርቆ ካለው አስፋልት ማዶ ማን ነው ምንድን ነው ብለው እየተንጫጩ የሌላው ቀበሌ ታጣቂዎች እኛ ወዳለንበት ሲመጡ ተሰሙኝ ከኔ አልፎ በቤተሰቦቼ ላይ አደጋ እንዳይደርስ አሳሰበኝ ባንድ ነገር ላይ ሐሳቤን ለማቆየት ብዙም ጊዜው አልነበረኝም ሳላስበው የተፈጠረው አስቸጋሪ ክስተት ሁኔታዎች ከመቅጽበት የሚለዋወጡበት ሆነብኝ ቁም እንዳትንቀሳቀስ የሚል ሌላ ትዕዛዝ ከአስፋልቱ ማዶ ካሉት ታጣቂዎች አንባረቀብኝ ከዚያው በኩል እጅ ወደ ላይ ቁም ሌላው ጮኸብኝ ጋሽዬ አጥር ጥግ ያዝ ጋሽዬ አጥር ጥጉን ያዝ ነፍሷ እስከምትወጣ የምትወደኝ አስናቀች ትጮኋለች ከኋላዬ ፖሊሱ ወንድሜ ጋር ሆኜ ትምህርቴን ስከታተል አብራኝ ነው ያደገችው ለእኔ ያላት ፍቅር ልዩ ነው ከትልቅ እህቷ ጋር ሁል ጊዜ ሲጣሉ አስታውሳለሁ ትልቋ የእናቷን ወንድም እያሞካሸች አስናቀች ደግሞ እኔን ከፊቴም ከኋላዬም እንዳትንቀሳቀስ ተብዬና መሳሪያ ተደግኖብኝ የአጥር ጥግ ለመያዝ መንቀሳቀሱ ያለው አደጋ ታሰበኝ ይልቅስ በቤተሰቦቼ ላይ ያለውን አደጋ ለመቀነስ ባለውበት ቆሜ ቤተሰቦቼ ናቸው ቤተሰቦቼ እኮ ናቸው እያልኩ ተናገርኩ ሰሚ ባገኝም ባላገኝም እንደበራ ያለውን ባትሪ ወደ ላይ ይዤ የደመ ነፍሴን ቤተሰቦቼ ናቸው ቤተሰቦቼ እኮ ናቸው እያልኩ ደጋግሜ መጮሄን ቀጠልኩ ብዙም አልቆየ በሩምታ አስፋልቱ ማዶ ካሉት በኩል ከፊት ለፊቴ ተተኮሰ ታፋዬ ላይ ትኩስ ፈሳሽ ነገር አራሰኝ እግሬ ሰውነቴን መሸከም አቅቶት አቅሜ እየደከመ መጣ ወይኔ ጋሽዬ እኔን እያለች የምትጮኸው አስናቀች ድምፅ ወደ እኔ እየቀረበ ሲመጣ ጥርሴን ነክሼ ወደ እርሷ ዞርኩ አንዲት እርምጃ እንዲሄድኩ ነበር አቅም አንሶኝ ወደ ኋላ የወደኩት የአስናቀችም ድምፅ እየቀረበኝ የመጣ መሰለኝ ዐይኔን እሷ ወዳለችበት ለመወርወር ሞከርኩ ሌላ ተኩስ ተከተለ ብላ አስናቀች የሲቃ ድምፅ አሰማችና ላይ ላይ ወደቀች ወይኔቴን አስገደልኩሽ የመናገር አቅኔን አሰባስቤ ጠየቅኳት ደህና ድምጿ እየተቆራረጠ መናገር ጀምራ ጸጥ አለች ላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።